القاع البريس هذي عكو ينبوح موكتا
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ
ሰላም ጤናስጥልኝ እንደምናምሽታችኋል የእሁድ ምሽት ህዳር 13 2013 ዓመተ ምህረት ዝግጅት ጀምሯል ለዛሬ በሳምንት ውስጥ ከተሰሙት ጥንቅሮቻችን መካከል ጥቂቶቹን መራርጠን ይዘንላችኋል ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ቆያለሁ ለዛሬ ከሳምንት ውስጥ ከተሰሙና እንዲደገሙ ከያዝንላችሁ መሰናዶ መካከል የመጀመሪያውን እናስተዋውቃችሁ። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ ዕውቅና ተሰጥቷቸዋል። ትኩረት ለጤና ትኩረት ለጣና በሚል ሐሳብ በተካሄደው አራተኛው የጣና ማህበራዊ ሚዲያ ሽልማት ነው ዕውቅና የሰጣቸው። በዚህ መሰረት በሳይንስና ቴክኖሎጂ ዘርፍ ኢዛዲን ካሚል በጤና መረጃ ሸጋው ማሬ በፈጣን በወቅታዊና ሚዛናዊ መረጃ ደመቀ ከበደ በጣና ሐይቅ አካባቢ ልማት መረጃ ዘርፍ ተዋቾ ደርሶ በበጎ አድራጎትና በሰባይ መብት መረጃ ኦባንግ ሜቶና ኡስታዝ አቡበከር አህመድ በጤና ዘርፍ በተቋም ደረጃ ልዩ ተሸላሚ የአማራ ክልል ጤና ጥበቃ ቢሮ ተሸላሚ ሆነዋል። በወቅታዊ ፈጣንና ሚዛናዊ ዘርፍ ተሸላሚ ሆነው ጋዜጠኛ ደመቀ ከበደ ፋስተር ምስጋናው ጋር ቆይታ አድርጓል።
ፈጣን ወቅታዊ ሚዛናዊ መረጃ ዘርፍ
ጋዜጠኛ ደመቀ ከበደ እንኳን ደስ አለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃልና እንኳን ደስ አለህ።
አመሰግናለሁ አስቴር። እንኳን አብሮ ደስ አለን።
እንግዲህ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሐሳቦችን ይዞ ነው የተነሳው። ትኩረት ለጤና ትኩረት ለጣና። አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው?
በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል በተጠናከረ ሁኔታ ከጓደኞቼ ጋራ የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበር። እግረ መንገዱን ደግሞ እንቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበር። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር 90% የሚያሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት ይችላል አስቴር።
ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም ጉልበታቸውንም እውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩና አንተ በአሰራጨው መረጃ የመጣ ተጽኖ ነበር?
ተጽኖ መፍጠር አለ መፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለው ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበር በህብረተሰቡ ዘንዳ እኔን ጨምሮ እኔ ራሴን ማለት ነውና የWHO ድረገጽ አለ ራሱ WHO በተለያዩ አማራጮች የሚለቃቸው መረጃዎች አሉ። ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ፣ አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋራ የህክምና ባለሙያዎች ጋራ በየሚመለከታቸው በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ፣ በሶሻል ሚዲያ ሊገልጹት ይችላሉ። ከነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ ማምናቸውን መረጃዎች ለማጋራት ሞክር ነበር። ከጓደኞቼ ወዳጆቼ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት ሳተፍ ነበርና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያረጉ ነበር፣ ይደውሉ ነበር። አንዳንዶች እንደውም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበርና እየደወሉ መረጃ ይጠይቁኝ ነበር።
እንግዲህ ደመቀ ካንተ ጋር ከ3 እስከ 5 አመት ወይም ሊበልጥ ይችላል አንድ ቢሮ አብረን ሰርተናል። እዚህ ባህር ዳር በነበርክበት ጊዜ አንዳንድ መጣጥፎችን ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው? አላማውስ ምንድነው? አጋጣሚውን ካገኘው ይሄንንም ልወቅ ብዬ ነው።
አስቴር ትዝታ ለመቀስቀስ ጥረት ያረክሽ ነው። እንግዲህ መቼስ እውነት ነው አማራ ማስ ሚዲያ ያው ካንቺ ጋራ በትንሹ 3 አመት ተኩል አብረን ሰርተናል። ጣና እንደምታቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርሲቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ። ከአባይ ጋራ ብዙ አወራ ነበር። ከጣና ጋራ ብዙ አወራ ነበር። ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው። ደመቀ ከበደ በሚለው ስሜ ብቻ አልነበረም ፖስት ማደርገው። አንድም ስንኝ ትሁን ምናልባት ረዘም ያለ ጽሁፍም ቢሆን ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረኝ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች። እንግዲህ አጋጣሚ ሆኖ ያው አስቴር እንደምታስታውሽው 2004 ላይ ነው እንግዲህ ጣናን እምቦጭ ተገኘበት የሚለው ዜና የተሰራው። እንግዲህ እያየሁት ነበረ ችግሩ ሲባባስበት የነበረው። ስለዚህ በሚችለው አቅም ጣና መታመሙን ለመናገር ሞክሬያለሁ። በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር የሆንኩኝ ብዙ ማብራሪያዎች ሰጥ ነበረ። ጣናን በማውለቀው ልክ ለማውራት ሞክሬያለሁ። ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚህ ሚዛናዊ መረጃ በመስጠት ያው በሶሻል ሚዲያ ማለት ነው ባደረከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የ100 ሜትር ልዩነት ባለው አካባቢ ሆኖ መሸለም ለኔ ትርጉሙ ትልቅ ነበር።
ለመጨረሻ ማደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ። እየተስተዋለም ነው የሚታዩ በመሬት ላይ የተቀመጠ እውነት አለ። በተለይ ለወጣቱ አንተ ምን ታስተላልፋለህ?
ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ ይያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ፣ ትልቅ የለውጥ ማምጫ፣ ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ስለዚህ ኢሊቱ ወይም ምሁሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ። ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት። ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ። ሶሻል ሚዲያው ለበጎ አላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ወጣቶች ጋር ማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ አንቺ ላይክ ያረግሽውን አንቺ ጓደኞችሽን ነው የሚመስለው። ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል። ብዙ አሉ ታሪክ የሚያሳውቁ፣ ብዙ አሉ ስነ ምግባር የሚያስተምሩ፣ ብዙ አሉ መረጃ የሚሰጡ። ስለዚህ ላይክ የምናረገው ነገር መጠንቀቅ፣ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ። ነገ የማይቆጨንን የማይጸጽተንን የህሊና ጥያቄ የማያስነሳብንን ጽሁፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ።
ጋዜጠኛ ደመቀ ከበደ እንግዲህ ተሞክሮውን እንዲህ ቆንጆ አድርገህ ስላጋራህን አመሰግናለሁ። በሌላ ጊዜ እንደምንገናኝም ደግሞ ተስፋ አድርጋለሁ። አመሰግናለሁ በድጋሚ።
ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ። ስለዚህ አመሰግናለሁ። ለማንኛውም
ከአሜሪካ ድምፅ ዋሽንግተን ዲሲ ጋቢና ቤ መደመጡን ይቀጥላል። ለዛሬ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ለእናንተ ይሆናሉ ያላቸውን ደግመን ይዘንላቸዋል። በዚህ ሳምንት ውስጥ ከተነሱ ሀሳቦች መካከል ትምህርት ቤቶች መልሶ በመክፈት ሂደት ላይ የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና የአፍንጫ መሸፈኛ ተሟልቶ መቅረብ ባለመቻሉ ምክንያት የትምህርት ቤቶች የመክፈቻ ጊዜና የመማር ማስተማር ሂደቱ ላይ እንቅፋት እንደሆነባቸው የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። የትምህርት ሚኒስቴር በበኩሉ ለጊዜው በጉዳዩ ላይ የሚሰጠው መልስ አለመኖሩን ጠቅሶ መልስ በሚሰጥበት ወቅትም እንደሚያሳውቅ አስታውቋል። የሙክታር ጀማልን ዘገባ።
የኮሮና ቫይረስ ወረርሽኝን ተከትሎ በወርሃ መጋቢት የተዘጉት ትምህርት ቤቶችን መልሶ ለመክፈትና ከትምህርት ገበታቸው ርቀው የቆዩ ተማሪዎችን ወደ ትምህርት ለመመለስ በሚያስችል መንገድ ላይ መፍትሄ ለማስቀመጥ የኢትዮጵያ ትምህርት ሚኒስቴር ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ሰፊ ጥናቶችና ምክረ ሐሳቦችን ማቅረቡ ይታወሳል። የመማር ማስተማር ሂደቱን ለማስጀመር እንዲያስችል በባለሙያዎች እንደ ምክረ ሐሳብ ቀርበው ከነበሩት ውስጥ ተማሪዎች አፍና አፍንጫ መሸፈኛን እንዲጠቀሙ አስገዳጅ ሆኖ በመቀመጡ የትምህርት ሚኒስቴር በክልል ትምህርት ቢሮዎች በኩል ለመንግስትና ለግል ትምህርት ቤቶች አፍና አፍንጫ መሸፈኛ በነፃ እንደሚሰጥ የገለጸ ቢሆንም የአፍና አፍንጫ መሸፈኛ ተሟልቶ ሊቀርብ አለመቻሉን የኦሮሚያ፣ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። 11 ሚሊዮን ገደማ ተማሪዎችን እንደሚቀበል የገለጸው የኦሮሚያ ትምህርት ቢሮ ቃል ከተገባለት የአፍና የአፍንጫ መሸፈኛ ውስጥ እጁ ላይ የደረሰው 10% እንደማይበልጥ የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለቪኦኤ ተናግረዋል።
ትምህርት ሚኒስቴር ቃል የገባልን 20 ሚሊዮን ነበር። ከዛ ውስጥ እስካሁን በጀትን የደረሰውና ለትምህርት ቤቶች ያደረስነው 2.1 ሚሊዮን የፊት መሸፈኛ ነው። ዘንድሮ ከጥቅምት 18 ጀምረን የ8ኛና 12ኛ ክፍል ተማሪዎች ለክልልና ለአገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመፈት ሙከራ ላይ ነበር። ለዚህ የትምህርት ሚኒስቴር ማስክ ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር። ግን የፋብሪካዎቹ የአቅርቦት የማኑፋክቸሪንግ ካፓሲቲ ተገድቧልና እስካሁን ከ2.1 ሚሊዮን ያልበለጠ ፌስ ማስክ አግኝተን ያንን ለ8ኛና 12ኛ ክፍል ተማሪዎች አቀርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው።
ትምህርት ሚኒስቴር አውጥቶ በነበረው መርሃ ግብር መሰረት የመጀመሪያው ዙር ትምህርት ቤቶችን መክፈት ከጥቅምት 9/2013 እንዲጀምሩ ውሳኔ አስተላልፎ የነበረ ቢሆንም ባለፈው ጥቅምት ወር የመጀመሪያ ሳምንት ትምህርት ሚኒስቴር ባወጣው መግለጫ የአፍና አፍንጫ መሸፈኛ ያልደረሳቸው ትምህርት ቤቶች ትምህርት እንዳይጀምሩ ማሳሰቡ ይታወሳል። በዚሁ መሰረት የአዲስ አበባ፣ የኦሮሚያ እና ሌሎች ትምህርት ቢሮዎች ፈተና ከሚወስዱ የ8ኛና 12ኛ ክፍል ተማሪዎች ውጪ ሌሎችን የትምህርት ደረጃ አለመቀበላቸውን የገለጹ ቢሆንም የደቡብ ክልል ትምህርት ቢሮ ጥቂት የጸጥታ ችግር ካለባቸው አካባቢዎች ውጪ በሌሎቹ ላይ በክልሉ በኩል ባስተላለፈው ውሳኔ የመማር ማስተማር ሂደት መጀመሩን የትምህርት ቢሮው ምክትል ኃላፊ አቶ ደረሰ ጌሳኖ ተናግረዋል።
ከትምህርት ሚኒስቴር ማግኘት የሚገባን ማስክ 8.4 ሚሊዮን የሚጠጋ ማስክ ነበር። በእኛ እቅድ መሰረት ከትምህርት ሚኒስቴር ለማግኘት ቃል ተገባልን። ነገር ግን እስካሁን የቀረበው ወደ 1.6 ሚሊዮን አካባቢ ነው የቀረበልን። እኛ ይሄ እየቀረበ ያለው ከገጠመን ከአገራዊ አጠቃላይ ሁኔታ መነሻ ስላልደረሰ በአካባቢ ያሉ የተለያዩ ቴክኒክና ሙያ ትምህርትና ስልጠና ኮሌጆችን፣ ተቋማትን እንዲሁም ደግሞ ሌሎች ማስክን በቀላሉ ሰርቶ ማቅረብ የሚችሉ ጥቃቅንና አነስተኛ ኢንተርፕራይዘሮችን ጭምር ባሳተፈ መንገድ ማስኮች እየተሰሩ ለትምህርት ቤቶች እንዲዳረሱ ለማድረግና ወላጆች በየአካባቢያቸው ለልጆቻቸው የሚያቀርቡበት ሁኔታ ላይ የትምህርት ሚኒስቴሩ እንደማይደርስና ሁሉም ተማሪ በቂ እንደማይሆን ካረጋገጠን በኋላ መሄድ ይችላል። ነገር ግን የደረሰችን 1.6 ሚሊዮን የምትጠጋውን የትምህርት ሚኒስቴርን ቅድሚያ ትምህርትን መጀመር ያለባቸው የ8ኛና የ12ኛ ክፍል ተማሪዎች ቀድሞ እንዲያገኙ አድርገን ሌሎቹ ቀሪ ተማሪዎች ደግሞ ቀደም ባልኩት አግባብ በደረሰባቸው አካባቢዎች ለሁሉም እየደረሰ በአንዳንድ በጎደሉ አካባቢዎች ላይ ደግሞ ከራሳቸው እያመጡ እንዲሄዱ ለማድረግ ጥረት እያደረግን ነው ያለነው እና በዚህ አይነት አግባብ ነው የሸፈነ ያለነው ጉድለቱን።
ተማሪዎችን ወደ ትምህርት ገበታ ለመጥራት የሚያስችል ቅድመ ሁኔታ ለመከወን እና የኮሮና ቫይረስ ስርጭትን በመከላከል ሂደት ላይ ክትትል የሚያደርግ ኮሚቴ በየደረጃው መቋቋሙን የገለጸው የሶማሌ ክልል ትምህርት ቢሮ የአፍና አፍንጫ መሸፈኛ አለመዳረሱ ሁሉም ትምህርት ቤቶች በአንድ ጊዜ ወደ መማር ማስተማር ሂደቱ እንዳይገቡ ማነቆ መፍጠሩን በቢሮው የትምህርት ቤቶች ፕሮግራም ማሻሻያ ዳይሬክተር አቶ ሐሰን አብዲ ለቪኦኤ ገልጸዋል።
በእኛ ክልል አጠቃላይ የትምህርት የተማሪዎች ቁጥር ፌስመስኩ 2,350,268 ነበረ። እስካሁን ክልሉ የደረሰው 1,082,736 ነው የደረሰው። የትምህርት ቤት ተካፋ ሶማሌ ክልል ፌስመስ ያልደረሳቸው ወረዳዎች ካልሆነ በስተቀር ሌሎቹ ስራ ጀምሯል። እስካሁን 7 ወረዳ ፌስመስ ያልደረሰበት ብዛት አንድ ዞን ላይ ነው ያለው። ዶሎ ዞን የሚባል 7 ወረዳ ገና አልደረሰም። እነዚህ ናቸው ሌሎቹ በብዛት ደርሷል።
ትምህርት ሚኒስቴር በመስከረም አጋማሽ ላይ ወስኖ በነበረው መሰረት ትምህርት ቤቶችን መልሶ በመክፈት መርሃ ግብር የመጀመሪያ ደረጃ የትምህርት ቤቶች መክፈቻ ጊዜ ጥቅምት 9፣ በሁለተኛ ዙር በዞንና በክልል ከተሞች የሚገኙ ትምህርት ቤቶች በጥቅምት 16 እና በሶስተኛ ዙር በአዲስ አበባና በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች በጥቅምት 30 ትምህርት እንዲጀምሩ አቅዶ የነበረ ቢሆንም እንደታሰበው ሊሳካለት አለመቻሉ ተነግሯል። በጉዳዩ ላይ ከሚኒስትሩ መልስ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው ምንም ማብራሪያ እንደማይሰጥና ወደፊት የሚገለጽ ከሆነ እንደሚያሳውቁን የትምህርት ሚኒስትሩ ቃል አቀባይ ወይዘሮ ሐረጓ ማሞ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ጋቢና ቬጋ ናቸው ያላችሁት። ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። የህብረተሰብ ጤና ባለሙያዎች በአንድ ከተማ ውስጥ ያለን የኮሮና ቫይረስ መጨመርን የከተማውን ቆሻሻ ፍሳሽ በመመርመር ማወቅ እንደሚቻል እየተናገሩ ነው። የአሜሪካ ድምጿ የማት ደብል ዘገባ በዚህ ዙሪያ ያተኩራል። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በህዳር ወር መጀመሪያ ላይ ታላቋ ልዕልት የተሰኘችው የሽርሽር መርከብ በኮሮና ቫይረስ የተያዙ ተሳፋሪዎችንና የመርከቡ ሰራተኞችን ይዛ በካሊፎርኒያ ግዛት በምትገኘው ኦክላንድ ከተማ ስትቆም ኤለን ዋይት ተስፋን የሚፈታተን ትልቅ ስራ ያከናውኑ ነበር። ዋይት በሳን ፍራንሲስኮ ምስራቃዊ ባህረ ሰላጤ ዙሪያ ለሚገኙ 685000 መኖሪያ ቤቶች አገልግሎት የሚሰጠው የውሃ ፍሳሽ አገልግሎት ዳይሬክተር ናቸው።
They came into the port of Oakland with
የሽርሽር መርከቡ ኦክላንድ የሚገኘው ወደብ ላይ ሲደርስ በጣም ብዙ የሚወገድ ቆሻሻ ይዞ ነበር። ስለዚህ የመጀመሪያውን በኮሮና ቫይረስ የተበከለ የቆሻሻ ማውረጃ ቱቦ በሚገባ ማከምቻለን።
በቆሻሻ ቱቦ ውስጥ ቫይረሱ እንዳለ ማረጋገጥ ሙሉ ለሙሉ ለማስወገድ ለሚደረገው ጥረት የመጀመሪያው እርምጃ ቢሆንም ተግባሩ ለሌሎች ስራዎችም ጠቃሚ ሊሆን እንደሚችል እየተረጋገጠ መሆኑን ኳይት ያስረዳሉ።
Early on we were approached by a number of universities would we want to
መጀመሪያ ላይ ብዙ ዩኒቨርሲቲዎች አናገሩን ነበር። ሰዎች ሆስፒታል እስከሄዱ ከመጠበቅ የቆሻሻ መረጃ ቱቦዎች በአካባቢው የኮሮና ቫይረስ መኖር አለመኖሩን በመጠቆም ለህብረተሰብ ጤና ባለሙያዎች እንደ ቅድመ ማስጠንቀቂያ ሊያገለግሉ ይችሉ እንደሆነ ለማወቅ በሚደረገው ጥረት ውስጥ አብረን መስራት እንፈልግ እንደሆነ ጠየቁን።
የቫይረሱን ስርጭት ለመቆጣጠር በሚያስችል መጠን በሽተኞችን የመመርመር ስራው በብዙ ምክንያቶች ተደናቅፏል። ሁሉም ሰው እየተመረመረ አይደለም። ሁሉም ሰው ግን መጸዳጃ ቤቶችን ይጠቀማል።
ሰዎች የቫይረሱን ምልክት ከመሳየታቸው ቀናትና ሳምንታት በፊት በቆሻሻ መተላለፊያ ቱቦዎች ውስጥ ቫይረሱ ይታያል።
የዋይት አጥኚ ቡድን በየሳምንቱ ናሙናዎችን እየሰበሰቡ በካሊፎርኒያ ዩኒቨርሲቲ የሚገኘው ኔልሰንን ጨምሮ ወደ ተለያዩ ቤተ ሙከራዎች ይልካሉ።
በዋናነት የቫይረሱ ስርጭት መጨመሩን ወይም መቀነሱን የሚያሳዩና ለውሳኔ የሚረዱ መረጃዎችን ነው የምንፈልገው።
እነዚህን ጠቃሚ መረጃዎች ከቆሻሻ ቱቦዎች ማግኘት በራሱ ብዙ ፈተናዎች እንዳሉት በኔልሰን ቤተ ሙከራ የምታገለግለው የዶክትሬት ዲግሪ ተማሪ ሎረን ኬኔዲ ታስረዳለች።
There's a lot of things that make
ቆሻሻ ፍሳሽን ውስብስብ የሚያደርጉት ብዙ ነገሮች አሉ። አይነ ምድርና ሽንት ብቻ አይደለም ቆሻሻ ውስጥ ያለው። የዝናብ ውሃ፣ የልብስ ጣቢን ጨምሮ ብዙ የተለያዩ ነገሮች አሉ። እነዚህ ሁሉ የምናገኘውና ሙና በማቅጠን ቫይረሱን ለማግኘት በሚናደርገው ጥረት ላይ ጫና ይፈጥራሉ።
ቀደም ሲል ከቆሻሻ ጋር የተያያዘ በሽታ አጥኚዎች የህፃናት ልምሻ ወይም ፖሊዮንና ኢቦላን በተሳካ ሁኔታ ማግኘት ችለዋል። ነገር ግን የኮቪድ-19 ወረርሽኝ እየተሰራጨ ያለበት ፍጥነት ከዚህ ቀደም ተደርገው የማያውቁ ሙከራዎችን ማድረግ ግድ እንዲል አድርጓል። በዓለም ዙሪያ የሚገኙ ከ400 በላይ ጥናት አጥኚዎች ህብረት ፈጥረው በየሳምንቱ ስለሚጠቀሟቸው መንገዶችና መስፈርቶች እየተወያዩ አብረው ይሰራሉ። በማሳቹሴትስ ከተማ መቀመጫውን ያደረገው ባዮቦት አናሊቲክስ የተሰኘው የምርምር ተቋምም በአሁኑ ሰዓት በአሜሪካ ውስጥ ከሚገኙ 41 ከተሞች የቆሻሻ ፍሳሽ ናሙናዎችን እየሰበሰበ ማሽኖችን በማስተማር ወይም ማሽን ለርኒንግ በተሰኘው ዘዴ እያጠና ይገኛል።
Wastewater data that you measure today
ዛሬ ከቆሻሻ ፍሳሽ የምንሰበስበው መረጃ በሚቀጥሉት 7 ቀናት ውስጥ ወይም በአንድ አካባቢ ምን ያህል አዳዲስ የኮቪድ-19 ተጠቂዎች ሊገኙ እንደሚችሉ ቅድመ ማስጠንቀቂያ ይሰጣናል።
ይህ የሚሆንበት ምክንያት ሰዎች በቫይረሱ ከተያዙ በኋላ ባሉት የመጀመሪያዎቹ ጥቂት ቀናት የበሽታውን ምልክት ስለማያሳዩ ባይመረመሩም መጸዳጃ ቤት በተጠቀሙ ቁጥር ግን ቫይረሱ ከሰውነታቸው ይወጣል።
Wastewater gives you that
ቆሻሻ ፍሳሽ ያንን የማየት እድል ይሰጣናል።
Can't stop you
አድማጮቻችን ምርጫችሁ አርጋችሁን አብራችሁን ስላመሻችሁ እናመሰግናለን። ለዛሬ ምሽት ያዝንላችሁ ዝግጅታችንን እዚህ ላይ አጠናቀቅን። ፕሮግራሙን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በአርቶቱ ትዝታ በላቸው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ ደህና ደሩ።
Selam la ne machi. Yeah.